ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ማሪውን ታምራትን እግዚአብሔር አብዝቶ ይባርከው። በጠዋት ብቻ አይደለም በቀን ሁሉ በእግዚአብሔር ፊት በመዝጋና ልቦና ብንቆይ ወዳጆቼ ታላቅ በረከትን እናተርፋለን። እግዚአብሔር የተመሰገነ ይሁን። እንጸልይ። ጌታችን ሆይ ከማለዳ እስከዚህች ሰዓት ድረስ ደሞ ተጠብቀህናልና እጅግ አድርገንና መሰግነሃልን። የምንራመድበትን ወንድሞችና እህቶች ከታላላቆችና ከታናናሾች ጋር እንዴት መኖር እንደሚገባን ሥርዓትን ስለምታስተምረን ክብር ተመስገን። ይህንን ዕውቀት ከልጆች ስላልሰወርክ ለእኛም ደግሞ ስለገለጥክ እጅግ እናከብርሃለን እንወድሃለን። በዚህም መንገድ ደግሞ እግሮቻችን እግዚአብሔር ይራመዱ ዘንድ በቤትህም ጸንተው እግዚአብሔር አምላክ የሥርዓትህን ተምሮ ይጓዙ ዘንድ እንድትደግፋቸው ራሳችንን አሳልፈን ለአንተ እንሰጣለን። ጌታ ሆይ በመዛል ውስጥ ያለ በሕይወቱም የደካከመ የተከዘ አምባዬስ አለቴስ ማን ነው? የሚደግፈኝ የሚያቆመኝ ማን ነው? የምትለውን ነፍስ ወደ አንተም ደግሞ የተጠማችውን በዚህች ሰዓት እንድትገናኛት ለምንሃለሁ። አቤቱ መድኃኒቴና ጌታዬ ሆይ ስለ ነገ በማሰብ የምትጨነቅ ነፍስ ሌሊቱን ሁሉ በሰላም ካንተ ጋር ተገናኝታ እንድታድር እለምንሃለሁ። የሚኖረንን ጊዜ ሁሉ ባርክልን። ቃልህን ያለ መከልከል ደግሞ ወደኛ ላክልን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን። አሜን። አድማጮች ከሮሜ ምዕራፍ 13 የተመለከትነው አማኞች ከመንግስትና ከገሮቤቶቻቸው ጋር ሊኖራቸው ስለሚገባው ግንኙነት የሚያስተምረውን ክፍል ነበር። ዛሬም ደግሞ የዚያኑ ቀጣይ ክፍል ሆኖ ምዕራፍ 14ን ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና ሮሜ ምዕራፍ 14ን አውጡ። ሮሜ ምዕራፍ 14ን ተመልከቱ። ወገኖች በዚህ በሮሜ ምዕራፍ 14 ውስጥ በዋናነት ስለ ጽኑ እምነትና ህሊና እንመለከታለን። ዛሬ ደግሞ እስቲ ረጋ ብለን አንዳንድ ነጥቦችን እንመልከት። በዚህ በምዕራፍ 14 ውስጥ በዋናነት የምንመለከተው ስለ ጽኑ እምነትና ህሊና ይሆናል። ይህ ምዕራፍ በሮሜ የመጨረሻ መልእክቶች ውስጥ አዲስን ሐሳብ ይፈነጥቅልናል። ይህም ደግሞ ስለ እግዚአብሔር ልጆች መለየትና መሰጠት ነው። ክርስቲያን ግንኙነት ሊፈጥርባቸው የሚገባ ሁለት አይነት ነገሮች አሉ። መጽሐፍ ቅዱስ ግልጽ አድርጎ እንደነገረን ወይም ደግሞ እንደሚያስተምረን የመጀመሪያው ባለፈው ምዕራፍ 13 ውስጥ የተመለከትነው ሲሆን ይኸውም ክርስቲያን ከምድራዊ መንግስት ጋር ያለው ራስን የማስገዛት ተግባር ነው። ክርስቲያን በምድር ሲኖር ምድራዊ መንግስት ያወጣውን ሕግ ማክበር፣ በምድሪቷ ላይ ያለውን ደንብ መቀበል፣ የሚያስፈልገውን ግብር መክፈልና ለመሪዎች የሚገባውን ክብር ማሳየት አለበት። እንዲሁም አማኞች ከጎረቤቶቻቸው ጋር ሊኖር የሚገባውን ጤናማ ግንኙነት በግልጽ አስቀምጧል። ክፍሉ ማለት ነው። ክርስቲያን ከጎረቤቱ ወይም ከጓደኛው ዕዳ ቢኖርበት በወቅቱ እንዲከፍል፣ እንዳያመነዝር፣ እንዳይገድል፣ እንዳይሰርቅ፣ በሐሰት እንዳይመሰክር ወይም ሌላው ያለውን እንዳይመኝ በዝርዝርም አትቷል ወይም ደግሞ ተናግሯል። በርግጥም አማኞች ጎረቤቶቻቸውንም ሆነ ጓደኞቻቸውን እንደራሳቸው አድርገው መውደድ ይገባቸዋል። አማኞች በታማኝነት እየኖሩ ስካርን፣ ቁጣን፣ ቅናትንና ምቀኝነትን ማስወገድ ይገባቸዋል። መጽሐፍ ቅዱስ በእነዚህ ነገሮች ላይ በግልጽ ተናግሯል። ሌላው መጽሐፍ ቅዱስ በግልጽ ያልጠቀሳቸው ነገሮች አሉ። በእነዚህ ነገሮች ላይ ጳውሎስ የተወሰኑ መጠይቃዊ መርሆዎቹን ለማስቀመጥ ሞክሯል። አማኙ ማህበረሰብ ከሌሎች ጋር ሊኖርባቸው የሚገባ ሦስት መርሆዎችን እንደሚከተለው አስቀምጧቸዋል። እነርሱም ጽኑ እምነት፣ ህሊናና ሌላው ደግሞ ማሰብ ናቸው። ልድገማቸው። አማኙ ማህበረሰብ ከሌሎች ጋር ሊኖርባቸው የሚገባ ሦስት መርሆችን እንደሚከተለው አስቀምጧቸዋል። አንድ አማኝ ጽኑ እምነት ያስፈልገዋል። ይህ አንደኛው ነጥብ ነው ማለት ነው። ጽኑ እምነት። ሁለተኛው ደግሞ በጎ ህሊና እንዲኖረው ያስፈልገዋል። ህሊና ወይም ደግሞ ጽኑ ህሊና። ሦስተኛው ደግሞ በእግዚአብሔር መንገድ ማሰብ የሚሉት ናቸው። ነጥቦቹን ረጋ አድርጌ ስላነበብኩላችሁ ሳጽፏቸው እንደማትቀሩ እምነቴ ነው። ክርስቲያን ለሚያደርገው ነገር ሁሉ ጽኑ እምነት ሊኖረው ይገባል ብለናል። ጽኑ እምነት ማለት ይሆናል ብለን የምንጠብቀው ነገር ማለት ነው። አስተዋላችሁ? ጽኑ እምነት ማለት ይሆናል፣ ይከናወናል፣ ይፈጸማል ብለን የምንጠብቀው ነገር ማለት ነው። ሁለተኛው መመሪያ ደግሞ በጎ ህሊና ነው። ህሊና ወይም ደግሞ ጽኑ ህሊና። ህሊና የውስጥ ድምጽ ነው ወገኖቼ። አስተዋላችሁ? ህሊና የውስጥ ድምጽ ነው። ለምናደርገው መልካምም ሆነ መጥፎ ነገር የስምምነት ወይም የተቃውሞ ድምጽ የሚያሰማ ነው ህሊና። የምናደርጋቸውን ነገሮች ሁሉ ወደ ኋላ ተመልሰን እንመለከታቸዋለን? መልካም ወይስ መጥፎ ናቸው ብለን እናስባለንን? ስላደረግነውስ ነገር ራሳችንን እንጠላለንን? ሦስተኛው መመሪያ ደግሞ ለሌሎች ማሰብ ነው ወገኖች። እነዚህን ሦስቱን ነጥቦች በደንብ ያዟቸው። ሦስተኛው መመሪያ ወይም ነጥብ ለሌሎች ማሰብ ነው። እናንተ በምታደርጉት ነገር ሌሎች ይቸገራሉ ወይስ ይሰናከላሉ? እነዚህ ሦስት መመሪያዎች ለክርስትና ሕይወታችን ጥሩ መርሆችን ይሰጡናል። ጥሩ መመሪያዎች ምን ናቸው? በዘመናችን ክርስቲያናዊ በሆነው ግንኙነት ላይ ሁለት የተለያዩ ጽንፈኛ አመለካከቶች አሉ። እነዚህ አመለካከቶች የራሳቸው የሆነውን አርቲፊሻል የክርስትና ሕይወት በመካከላቸው ገንብተዋል። በእነዚህ ጽንፈኞች መካከል ጤናማም ያልሆኑ ክርስቲያኖች ሊኖሩ ይችላሉ። ከእነዚህ ጽንፈኞች ውስጥ የመጀመሪያው ከዓለም የሚለያቸው ምንም አይነት ጤናማ ክርስቲያናዊ ግድግዳ የሌላቸው ሰዎች ሲሆኑ የነዚህ ሰዎች ሕይወት ከዓለም የተወሰደ የካርቦን ቅጂ ነው። ሕይወታቸውም የሚመስለው ያልዳኑትን የዚህን ዓለም ሰዎች ነው። ሕይወታቸው ከመለወጣቸው በፊት ከነበረው ሕይወት ጋር ሲታይ ምንም አይነት ልዩነት የለውም። ዓለም የሚያደርገውን ሁሉ ያደርጋሉ። ዓለም ወደሚሄድበት ሁሉ በመሄድ መንፈሳዊ ትርፍ በሌለው ነገር ላይ በመሳተፍ ጊዜያቸውንና ጉልበታቸውን ያጠፋሉ። መጽሐፍ ቅዱስም እነዚህ ሰዎች ምንም ርባና እንደሌላቸው በብዙ ስፍራ ላይ ተናግሯል። ለምሳሌ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኳችሁ፣ አሁንም እንኳን ያለቀስኩላለሁ። መጨረሻቸው ጥፋት ነው። ወዳጁ አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው የሚለውን በፊልጵስዩስ ምዕራፍ 3 ከቁጥር 17 እስከ 19 ባለው ስፍራ እንመለከታለን። ፊልጵስዩስ ምዕራፍ 3 ከቁጥር 17 እስከ 19 ያለውን ስፍራ ተመልከቱ። ሌሎች ደግሞ ዓለም የምታደርገውን ሁሉ የማያደርጉ አሉ። ሆኖም በተቻላቸው መጠን ዓለም ከምታደርገው ነገር ውጪ ሆነው አታገኙአቸው። ራሳቸውን ስግብግብና አረካባይ ያደርጋሉ። አይጠጡም፣ ነገር ግን ከሚገባቸው በላይ ይበላሉ። እንዲሁም ብዙ ይናገራሉ፣ ይለፈልፋሉ። እነዚህ ሰዎች ታላቅ ሐሜተኞች ናቸው። የማያስፈልግ ተረቶችንና ታሪኮችን በማውራት ዘመናቸውን ይጨርሳሉ። ተቺዎች ናቸው። ሳቃቸው፣ አነጋገራቸው፣ አለባበሳቸውና አካሄዳቸው ከዓለም ሰዎች ፈጽሞ የተለየ አይደለም። እግዚአብሔር ወገኖቼ እኛን ከዚህ አይነት አካሄድና ኑሮ ይጠብቀን። እስቲ እንደገና ጳውሎስ የተናገረውን ደግሞ እንመልከት። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ፣ የሰላምም አምላክ ከእናንተ ጋር ይሆናል ይላል። ፊልጵስዩስ 4 ከቁጥር 8 እስከ 9 ያለውን ስፍራ ልብ ይሏል። ፊልጵስዩስ ምዕራፍ 4 ከቁጥር 8 እስከ 9 ወገኖቼ በሕይወታችሁ የምታስቡት ነገር ሁሉ በቅርቡም ሆነ በሩቁ ግንኙነታችሁ ማበላሸቱ አይቀርም። ዘወትርም የምታስቡትን ነገር እንደምታደርጉት እወቁ። ብዙ ክርስቲያኖች ለፈተና ራሳቸውን ከዳረጉ በኋላ ስለ ፈተና ሲያስቡ ተመልክቻለሁ። ይጨነቃሉ፣ ይባዝናሉ። ዩኔታ ደግሞ አሉ በሚባሉ ታላላቅ ክርስቲያኖች ዘንድ ሁሉ ሳይቀር ይፈጸማል። የነዚህ ሰዎች ሕይወት ዓለምን ስለሚመስል ጳውሎስ ክርስቲያን ይሁኑ ወይም አይሁኑ የጠቀሰው ነገር የሌለ ይመስላል። ስለ እነዚህ አይነት አማኞች ከመናገር ዝምታን የመረጠም ይመስላል። ምክንያቱም እነዚህ ሰዎች አስመሳዮች ናቸው። ክርስቲያንን ሲያገኙ ክርስቲያን ይሆናሉ፣ ዓለማዊውን ሲያገኙ ደግሞ ፍጹም ዓለማዊ ይሆናሉ። አስቸጋሪዎች ወይም ጭንቁሮች ናቸው። ሌላው የምንመለከተው ከዚህኛው በጣም በተቃራኒነት የሚገኘውን ሁለተኛውን ጽንፈኛ ቡድን ነው። እነዚህ ሰዎች የክርስትናን ሕይወት በማይሆን አቅጣጫ በመምራት ወደ ታች አውርደውታል። ጳውሎስ ከቆላሲ ሰማኞች ውስጥ በዚህ አስተሳሰብ ይታወቁ የነበሩትን ቡድኖች በመጥቀስ ለምእመኑ ሲያስጠነቅቅ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለ ምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና በማለት አበክሮ ይናገራል። ቆላሲስ ምዕራፍ 2 ከቁጥር 20 እስከ 22 ያለውን ስፍራ ተመልከቱ። እነዚህ ሰዎች በጸጋው በመዳናቸው ደስተኞች ናቸው። ከሙሴም ሕግ ነጻ እንደወጡ ይናገራሉ። ነገር ግን መልሰው አዲስ ትእዛዛትን ሲያቆሙና አስርቱ ትእዛዛትን እጥፍ ሲያደርጉት ይታያሉ። ራስ ወዳዶች፣ ተቺዎችና ትዕቢተኞች ናቸው። በዚህም መንገድ የክርስትናን ሕይወት ለመኖር ይሞክራሉ። ነገር ግን ከፍሬያቸው ሲታዩ እንዳልተሳካላቸው ማየት ይቻላል። እነዚህን ሰዎች ይህ ምዕራፍ በእምነት ደካሞች ይላቸዋል። ቁጥር 1ን ተመልከቱ። አማኞች በእነዚህ ሁለት ጽንፈኞች መካከል ባለው ስፍራ ላይ ነው መጓዝ ያለባቸው። ትንሿን የሕይወት ጀልባቸውን በትልቁ የሕይወት ውቅያኖስ ውስጥ በማስተዋልና በጥበብ በጸጥታና በርጋታ እግዚአብሔርን እየፈሩና ክርስቶስን እየመሰሉ መቅዘፍ አለባቸው። እግዚአብሔር አባታችን እርሱን መስለን የምንኖርበትን ታላቁንና ዘላለማዊውን ጸጋ እንዲሁም ሰማያዊ ዕውቀቱን ያብዛልን ይጨምርልን። እግዚአብሔር ይመስገን። እስቲ ወገኖች አሁን ደግሞ ወደ ሮሜ ምዕራፍ 14 ቁጥር 1 ተሻገን።
ሐዋርያው ጳውሎስ የሚለውን እንመልከት። በእምነት የደከመውን ተቀበሉት በሐሳቡም ላይ አትፍረዱ ይላል። የፍቅር ግ የሚሰራው አሁን ነው ወዳጆቼ። ልንፈርድባቸው የሚገቡ ነገሮች በሮሜ ምዕራፍ 13 ውስጥ የተጠቀሱት እንደ መግደል፣ ማመንዘር፣ መስረቅ፣ በሐሰት መመስከርና በሌላው ላይ መቅናትን የመሳሰሉ ከስነ ምግባር ውጪ የሆኑ ነገሮች ናቸው። ጳውሎስን አሁን የምናየው የመፍረድን አደገኛነት እየገለጸ እንዳለ ነው። መፍረድ በአጠቃላይ በእግዚአብሔር ቃል ላይ የተከለከለ ነው። ልንፈርድባቸው የሚገቡ ከላይ የተዘረዘሩትን ነገሮች በመጀመሪያ እኛ መፈጸም የለብንም። በሁለተኛ ደረጃ ደግሞ ሌላው እንኳን ፈጽሞ ብናገኝ ሳንፈርድበት ወደ ቀናው መንገድ ልንመልሰው በፍቅርም ስህተቱን ልንነግረው ይገባል። በእምነት የደከመውን ሲል ይህ ማለት በወንጌሉ ነታ ላይ ደካማ የሆነውን ማለት አይደለም። ነገር ግን ከዚህ ይልቅ ያባባል የሚገልጸው ወስብስብ የሆነውን እምነት መረዳት ያቃተውን የሚለውን ሐሳብን ነው። ይህም ማለት ስህተትን የሚሰሩ በእምነታቸው ደካማ የሆኑትንና በግንኙነታቸው ሁሉ ተጠራጣሪዎችን ሰዎች ነው። ይህንን እንደገና ልድገምላችሁ። በእምነት የደከመውን ሲል ስህተትን የሚሰሩ በእምነታቸው ደካማ የሆኑትንና በግንኙነታቸው ሁሉ ተጠራጣሪዎችን ሰዎች ሲያመለክት ነው። እነዚህ ሰዎች በብዙ አቅጣጫ ስትመለከቷቸው የሚያደርጉትን ነገር ሁሉ አያውቁም። ወደ አማኞች ህብረት እጆቻችንን ዘርግተን መቀበል ያለብን እንደነዚህ ያሉትን ሰዎች ነው። ምናልባት በድርጊታቸው ላትስማሙ ትችላላችሁ። ነገር ግን መቀበል ያለብን በኢየሱስ ክርስቶስ እንደሚያምን አማኝ አድርገን ነው። አጨቃጫቂ በሆኑ ጉዳዮች ላይ ተመስርተን መቀበል የለብንም። አጨቃጫቂ በሆኑ ክርስቲያናዊ ግንኙነቶች ላይ አንዱ ቡድን በሌላው ቡድን ላይ ለመፍረድ መቀመጥ የለበትም። ወገኖቼ በመጽሐፍ ቅዱስ ውስጥ በግልጽ ያልተብራሩና ኃጢአት ናቸው ተብለው ያልተፈረጁ ነገሮች እንዳሉ ልብ ልንል ይገባል። ነገር ግን አንዳንድ አማኞች ከነዚህ ነገሮች ራሳቸውን ለይተዋል። መለየትም ከፈለጉ ይህ የነርሱ ድርሻ ነው። ሆኖም እነዚህ ነገሮች አማኞች ሊለያዩ አይገባም። ቁጥር 2ን እናንብብ። ሁሉን ይበላ ዘንድ እንደ ተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል ይላል። ወዳጆቼ ይህ ቁጥር ምናልባት ትልቁን ልዩነት ሊያጠብ ይችላል። በእምነት ጠንካራ የሆነው ወንድም ሁሉን የሚበላ ሲሆን፣ ደካማው ወንድም ደግሞ አትክልትን ብቻ የሚበላ ነው። ጠንካራው ወንድም ኢየሱስ ሁሉን ሥጋ እንዳነጻና እንደቀደሰ ያምናል። ማርቆስ 7 ቁጥር 19ን ተመልከቱ። የማርቆስ ወንጌል ምዕራፍ 7 ቁጥር 19ን በኋላ ተመልከቱ። ከጥፋት ውሃ በኋላ እግዚአብሔር በዘፍጥረት ምዕራፍ 9 ቁጥር 3 ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠዋችሁ ባለው መሰረት ሁሉን አይነት ሥጋ መብል ይሆናቸው ዘንድ ሰጣቸው። እግዚአብሔር ወገኖቼ ለእስራኤል ሕዝብ ንጹሕ የሆኑና ንጹሕ ያልሆኑ እንስሶችን በመለየት ሰጣቸው። ይህ ሁኔታ ግን በአማኞች ላይ እንደማይሰራ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ውስጥ ሲናገር መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አይጎድለንም፣ ብንበላም ምንም አይተርፈንም በማለት ነበር። ጴጥሮስ በቁርበት ፋቂው ቤት ሆኖ ባየው ራእይ ውስጥ ተግባራዊ የሆነውን ትምህርት እንማራለን። ጴጥሮስ ንጹሕ ያልሆነ ነገር በልቶ እንደማያውቅ በኩራት ይናገር ነበር። ነገር ግን መንፈስ ቅዱስ እግዚአብሔር ያነጻውን አንተ አታርክሰው አለው። ሐዋርያት ሥራ ምዕራፍ 10 ቁጥር 15ን በኋላ ተመልከቱ። ሐዋርያት ሥራ ምዕራፍ 10 ቁጥር 15ን ይመለከቷል። ጳውሎስ ሕሊናው ሳይጨነቅ ሥጋን መብላት ሲችል፣ ጴጥሮስ ግን ይጠራጠር ነበር። አትክልት ሲበላ ለኖረው ለደካማው አማኝ ሥጋን መብላት ወንጀል ሆኖ ይሰማዋል። መመሪያው ምንድነው ትሉኝ ይሆናል። አንዱ ሥጋን መብላት ይችላል፣ ሌላው ደግሞ መብላት አይችልም። በእግዚአብሔር ጸጋ አንዱ ሥጋን አይበላም፣ ሌላው ሥጋን ይበላል። እስቲ አሁን ጳውሎስን እናድምጠው። ሮሜ ምዕራፍ 14 ቁጥር 3ን ተመልከቱ። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና ይላል። እነዚህን ሁለት የተለያዩ አመለካከቶች ተከታይ የሆኑትን መኮንን ስህተት እንደሆነ ነው የተረዳሁት። ወገኖቼ ሥጋን መብላት ከፈለጋችሁ መብላት ትችላላችሁ፣ ሥጋን መብላት ካልፈለጋችሁ ደግሞ አትብሉ በቃ። ነገር ግን በሚበላውም ሆነ በማይበላው ላይ አትፍረዱ። ትልቁ እና አስፈላጊው ነገር ይሄው ነው። አንተ በሌላው ሎሌ የምትፈርድ ማን ይላል አዋርያ ጳውሎስ በቁጥር 4 ላይ። እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው፣ ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ሲል ይናገራል። ጳውሎስ የሚጠይቀው በሌላው አገልጋይ ላይ ለመፍረድ አንተ ምን ስልጣን አለ በማለት ነው። ወገኖቼ አጨቃጫቂ በሆኑ ጉዳዮች ላይና ክርስቲያኖች ከሌላው ጋር በሚኖራቸው ግንኙነት ላይ ለመፍረድ ምን ስልጣን አላችሁ? እናንተ እግዚአብሔር ናችሁን? እነዚህ የምትፈርዱባቸው ሰዎች ተጠሪነታቸው ለእናንተ ነውን? ጳውሎስ ሲናገር እነዚህ ሰዎች ተጠያቂነታቸው ለእናንተ ሳይሆን ለእግዚአብሔር ነው፣ መቆምም የሚችሉት በጌታቸው ፊት ነው በማለት ነበር። ራት ተጋብዛችሁ ወደ አንድ ቤት ብትሄዱና ሰራተኛዋ ቀዝቃዛ ወጥ ብታቀርብላችሁ ለምን ቀዝቃዛ ወጥ አቀረብሽልኝ ብላችሁ ሰራተኛዋ ላይ መጮህ የምትችሉ ይመስላችኋልን? ይህንን ለማድረግ መብቱ ያላችሁ አይመስለኝም። ምናልባት ማለት የምትችሉት ነገር አመሰግናለሁ፣ ይቅርብኝ፣ እግዚአብሔር ይስጥልኝ ብቻ ነው። እንዲህ አይነቱን ሁኔታ ማስተካከል የሚችለው የቤቱ ባለቤትና የሰራተኛው አለቃ ብቻ ነው፣ እናንተ አይደላችሁም። ስለዚህም ወገኖቼ በሰዎች ላይ አምላካቸውና ጌታቸው የሆነው እግዚአብሔር ይፍረድባቸው እንጂ እናንተ በፍጹም በማንም ላይ ልትፈርዱ አይገባችሁም። እስቲ ከዚህ ቀጥለን ስለ ጽኑ እምነት የሚያወሳውን ክፍል እግዚአብሔር በቀረችን ጊዜ የሚናገረን እንመልከት። ጽኑ እምነት ጳውሎስ አሁን የሚሰጠን የመጀመሪያውንና ትልቁን የክርስቲያኖችን የባህሪ መመሪያን ነው። ቁጥር 5ን ተመልከቱ። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ ይላል። አጥብቆ ይረዳ ማለት በሐሳቡ ይለወጥ፣ ከልቡ በርግጠኝነት ይመን ማለት ነው። ልድገምላችሁ፣ በዚህ ክፍል መሰረት አጥብቆ ይረዳ ማለት በሐሳቡ ይለወጥ፣ ከልቡ በርግጠኝነት ይመን ማለቱ ነው። አሁን ጳውሎስ ይናገርበት የነበረውን የምግብን ሁኔታ ትቶ ስለ ቀን ሲያወራ እንመለከታለን። አንዳንድ ሰዎች ተነስተው የጌታ ቀን የተለየ ነው በማለት አጥብቆ ይናገራሉ። አንዳንዶች እሁድን የጌታ ቀን ነው ሲሉ፣ ሌሎች ደግሞ ቅዳሜ ነው ይላሉ። ልዩነቱን የፈጠሩት ቀናቶቹ ሳይሆኑ ቀናቶቹን የሚያምኑ አማኞች ናቸው። ቀናቶቹን መወሰን ጠቃሚ ጉዳይ አይደለም። ጳውሎስ ሲናገር እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ በማለት ነው። ቆላሲስ ምዕራፍ 2 ቁጥር 16ን ተመልከቱ። ነገር ግን የምናደርገውን ሁሉ ለጌታ ክብር በማዋል ከልብና ከጽኑ እምነት ተነስተን እናድርግ። እያንዳንዱ በገዛ አእምሮ አጥብቆ ይረዳ ያባባል የሚያመለክተው መረዳቱ ከሙሉ ሐሳብ፣ ከሙሉ ልብና ከሙሉ ፈቃድ እንዲሁም ከሁለንተናዊነት የመነጨ መሆኑን ነው። አማኝ ራሱን መስጠት ያለበት ራሱን ሳይቆጥብ ሙሉ ለሙሉ መሆን አለበት። ወገኖቼ ለእግዚአብሔር የምታደርጉትን ሁሉ ፍጹም ከሆነ ፍላጎት ተነስተታችሁ ማድረግ አለባችሁ። እኔ እግዚአብሔርን ማገልገል ወዳለሁ፣ ለጌታ የማደርገውን ነገር ሁሉ ከልብ ያደርጋለሁ፣ መጽሐፍ ቅዱስን አስተምራለሁ ምክንያቱም ማስተማርን ወዳለሁና። ዛሬ የቤተ ክርስቲያን አገልግሎት የቀነሰበት ምክንያት ቢኖር በቤተ ክርስቲያን ውስጥ ለማገልገል ጽኑ ፍላጎት በመጥፋቱ ነው። እስቲ ይህን መመሪያ አጨቃጫቂና ግልጽ በሆነ ጉዳዮች ላይ እንመልከተው። ብዙ ሰዎች ወገኖቼ፣ በተለይም ወጣቶች ወደ እኔ በመምጣት ይህን ወይም ያንን ማድረግ ስህተት ነው ወይስ አይደለም በማለት ይጠይቁኛል። ለእንደዚህ አይነቱ ጥያቄ መልስ ለመስጠት ከመጽሐፍ ቅዱስ ውስጥ ቀጥተኛ የሆነ ሐሳብ ስለማይገኝ ይቸግረኛል፣ ወይም የምመልሳቸው ነገር ቢኖር ለእናንተ ስህተት ይሆናል ለእኔ ግን ስህተት አይደለም የሚል ነው። በእርግጥ እነዚህ ወጣቶች ይህንን ስትል ምን ማለት ነው በማለት መጠየቃቸው አልቀርም። የኔም መልስ በመጽሐፍ ቅዱስ ውስጥ ኃጢአት ናቸው ተብሎ ያልተጠቀሱትንና ሌሎችን ሰዎች የማይጎዱትን እንዲሁም ለህሊናዬ የማይከብዱኝን ነገሮች ሁሉ አደርጋቸዋለሁ፣ ሳደርጋቸው ደግሞ በጥርጥር ሳይሆን በሙሉ ልብ ነው የማደርጋቸው በማለት መልስላቸዋለሁ። ወገኖቼ እያንዳንዱ በገዛ አእምሮው አጥብቆ ይረዳ የሚለው ሐሳብ ለእንደነዚህ አይነት አወዛጋቢ ጉዳዮች ጥሩ መፍትሄን የሚሰጥ መመሪያ ነው። በአእምሮአችሁ አጥብቃችሁ የምትረዱ ከሆነ ማንንም ለመጠየቅ ወዴትም አትሄዱ። የምታደርጉት ነገር ሁሉ በአእምሮአችሁ ውስጥ ጥያቄን የሚፈጥር ከሆነ እርሱ ለእናንተ ስህተት ነው፣ ይህን ልብ በሉ። የምታደርጉት ነገር ሁሉ በአይምሯችሁ ወይም በህሊናችሁ ጥያቄን የሚፈጥር ከሆነ ያ ነገር ለእናንተ ስህተት መሆኑን እንድትረዱ ፈልጋለሁ። ለኔ ስህተት ያልሆነ ጉዳይ ለእናንተ ስህተት ሊሆን ይችላል። ጌታ ኢየሱስ አልፎ በተሰጠባት ለሊት ስምዖን ጴጥሮስ ኢየሱስን ተከትሎ እንደሄደ ታስታውሳላችሁን? በዚያች ለሊት የዮሐንስ ቤት የሚገኘው ኢየሱስ በታሰረበት አካባቢ ነበር። ሆኖም ዮሐንስ ኢየሱስን ሳይከተል በቤቱ ውስጥ አርፎ ተቀምጦ ነበር። ጴጥሮስ ግን ኢየሱስን ተከትሎ ሄዶ እርሱን ከዚህ ቀደም አይቶት እንደማያውቀው ሰው 3 ጊዜ ካደው። ዮሐንስ በቤቱ በመቀመጡ ኢየሱስን ሊክዳል ቻለም። የዮሐንስ በቤት ውስጥ መቀመጥ ለጴጥሮስ ስህተት ነበር። እንደምትመለከቱት ስምዖን ጴጥሮስ ደካማ ወንድም ነበር ማለት ነው። ደካማነቱ መከተሉና መካዱ አልነበረም። ነገር ግን በቤት ውስጥ አርፎ የመቀመጡ ሐሳብ ስህተት እንደሆነ ማሰቡ ነበር። ጌታው በሚንገላታበትና በሚሰቃይበት ምሽት እርሱ በቤት ውስጥ አርፎ የሚቀመጥልን አልነበረው። ዮሐንስ ግን ነበረው። ኢየሱስን በዚያ ምሽት ስለተከተሉም ሆነ ስላልተከተሉ ማንም አልወቀሳቸውም። ሆኖም ጴጥሮስ መከተል አለብኝ ስላለ ተከተለ። ዮሐንስ ደግሞ ህሊናው ስላስገደደው በቤቱ ተቀመጠ። በመከራው ለሊት ኢየሱስን ተከትሎ አለመሄድ ለጴጥሮስ ስህተት ሲሆን፣ ልብ በሉ፣ በመከራው ለሊት ኢየሱስን ተከትሎ አለመሄድ ለጴጥሮስ ስህተት ሲሆን ለዮሐንስ ደግሞ ትክክል ነበር። ዛሬ ደካማ ወንድሞች የሚባሉት ራሳቸውን የሚለዩ ወንድሞች ናቸው። ይህ የኔ አነጋገር እንግዳ ሊሆንባችሁ ይችላል። ነገር ግን አድርግና አታድርግ የሚሉ መርሆ አራማጆችን ብትመለከቱ እንደዚህ አይነት ነገርን በግልጽ ታያላችሁ። እነዚህ ሰዎች ደካሞች ናቸው።
በጌታ የተወደዳችሁ ወገኖቼ፣ ካሁን በኋላ በማንኛውም ወንድማችን ላይ እንዳንፈርድ፣ እርስ በሳችን እንዳንፈራረድም የእግዚአብሔር ቃል በዚሁ በሮሜ መልእክት ምዕራፍ 14 ቁጥር 13 ላይ ይናገረናል። ይህንንም ደግሞ በሚቀጥለው የትምህርት ክፍለ ጊዜያችን እንመለከታለን። ለእህታችን ለወንድሞቻችንም ቢሆን እንቅፋትን እንዳናኖር የእግዚአብሔር ቃል አስጠንቅቆናልና በዚሁ በቃሉ መሠረት እንድንኖር ደግሞ እግዚአብሔር ይርዳን። ወንድማችን አስራ አለቃ ደረጀ ተሾመ ከ15ኛ ክፍለ ጦር ከ6ኛ ራጅመንት 5ኛ ሻምበል እንዲሁም በጌታ የተወደደ ወንድማችን ተዋሰኛ አየለ ከያቤሎ የጻፋችሁ ለነደብዳቢዎቻችሁ ደርሰውናል። በጌታ የተወደዳችሁ ውድ ወገኖች፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ይብዛላችሁ ይጨመርላችሁም ይያልን እኛም ሰላምታችንን በዚህ ባየር ሞገድ አማካኝነት እናቀርብላችኋለን። ይህ የመጽሐፍ ቅዱስ ትምህርት በራዲዮ በእውነት በእናንተ ዘንድ ደርሶ ልባችሁንም ማነቃቅቶ ጌታ ደግሞ በመንፈስ ቅዱስ አስተማሪነት ሕይወታችሁን እንደሰራ የገለጻችሁበት ደብዳቤ ስናነብ ስለናንተ ጌታችንን እጅግ ከፍ ከፍ አደረግን። ከዚህ የበለጠ ምን አለና? የገሃነም ደጆች ሲዘጉ የጌታ ልጆች ደግሞ በቃሉ አማካኝነት ያደጉ 30ና 60 100 ፍሬ ሲያፈሩ ማየት ከዚህ የበለጠ እርካታ ምንም ነገር የለም። እግዚአብሔር ለዘላለም እየተመሰገነ ይሁን። የሚቀጥለው ምስክርነታችሁንና ደብዳቤዎቻችሁን ጥያቄዎቻችሁንም እንጠባበቃለንና ጻፉልን። እግዚአብሔር ከጸባዖቱ አብዝቶ ይባርካችሁ። በመውጣትና በመግባታችሁም እርሱ ከፊት ለፊታችሁ ሆኖ ይምራችሁ እያልን የምንሰናበተው በጌታ ወንድሞቻችሁ በቴክኒሻኑ በኩል አለማየሁ ዳዊት፣ በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላሙን